ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 11 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 11 ቀን 353 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የተብታቢዎች አምድ ፕሮግራማችንን አቅርበን ክፍላንድ ዝግጅታችን ይተካለላል። በቅድሚያ ዜና።
የወያኔ ቡድን ሐሙስ ዳር 9 ቀን ለሐሙስ አጥቢያ ከሌሊቱ 7 ሰዓት ተኩል ወደ ባህር ዳር 3 ሚሳኤሎች ተኩሶ ጥቃት የፈጸመ መሆኑን ታውቋል። ሚሳኤሎቹ በባህር ዳር አየር ማረፊያ አካባቢ ቢወድቁም በበቆሎ እርሻ ውስጥ ወድቀው መጠነኛ ሰብል ከመውደማቸው በስተቀር ያስከተሉት ጉዳት የለም። ሐሙስ ሌሊት በባህር ዳር ላይ የተደረገው የሚሳኤል ጥቃት በጥቂት ቀናት ውስጥ ለሁለተኛ ጊዜ የተደረገ ሲሆን ወያኔ አሁንም ከመከላከያ የደረሳቸው የሚሳኤል መተኮሻ መሳሪያዎቹ በእጁ የሚገኙ መሆናቸውንና በመከላከያ ሰራዊት እንዳልተደመሰሱ ያረጋግጣል። በጦርነቱ ግንባር ከሐሙስ ጀምሮ ስለተደረጉ እንቅስቃሴዎች በአገዛዙ የተገለጹ በቂ መረጃዎች ባይኖሩም በመስራቅ በራያ አካባቢ በወያኔ ላይ ጥቃት እየፈጸሙ የሚገኙት የደቡብ እዝና የምስራቅ እዝ ክፍሎች በወያኔ ላይ ድል ተቀዳጅተው በርካታ የራያ አካባቢዎችን መቆጣጠራቸውን ለዜና ተቋሞች ገልጸዋል። በወያኔ ቡድን ላይ ከባድ ጉዳት መድረሱን የሚገልጸው የሰራዊቱ ቃል አቀባይ የወያኔ ልዩ ኃይል አባላት የያዙትን መጥፍና ታንክ እየጣሉ ወደ ማጫው ከመሸሻቸው በፊት በህዝብ ላይ ተኩስ ጉዳት ማድረሳቸውን ገልጸዋል። ተመራብ በኩል ሽሬ ከተማን ሰራዊቱ መቆጣጠሩ ቀደም ብሎ የተገለጸ ሲሆን የአድዋንና የአድግራት ከተሞች በቁጥጥር ስር ማድረጉን አንዳንድ ክፍሎች እየገለጹ ይገኛሉ። ሰራዊቱ በርካታ የዩአን ልዩ ኃይል አባላትን መሳሪያዎች የማረከ መሆኑን ተገልጿል። በሰሜን በኩል ከመቀሌ 45 ኪሎ ሜትር ርቀት ላይ የምትገኘው የውቅሮ ከተማ መያዟ በተለያዩ ምንጮች የተዘገበ ቢሆንም ከመቀሌ በስተደቡብ ሰራዊቱ ገና ማጫውን ያልተቆጣጠረና ከመቀሌ ከተማ ርቆ የሚገኝ መሆኑን በራያ አካባቢ የሚገኘው የጦር ክፍል ከተሰጠው መግለጫ ማወቅ ይቻላል። ለወያኔ ቡድን ከስቀሳሴ ተከታታይ መግለጫዎች ከመሰጡት ግለሰቦች መካከል አንዱ የወያኔው የአማራር አባልና የህዝብ ግንኙነት ኃላፊው ጌታቸው ረዳ በቴሌቪዥን መስኮት በቀበሎ መግለጫ ከሰጠ ቀናት ያስቆጠረ መሆኑን ታውቋል። በአንድ በኩል በወያኔ ውስጥ በተፈጠረ የእርስ በርስ ልዩነት ተገልሏል። በሌላ በኩል ሐሙስ ዳር 9 በመቀሌ ከተማ ውስጥ በድሮን ከተመቱ መኪናዎች ውስጥ ስለነበረ ጉዳት ደርሶበታል በማለት የየራሳቸውን ምክንያት የሚያቀርቡ ክፍሎች ጌታቸው ረዳ መገደሩን ወይም ክፉኛ መቁሰሩን እየገለጹ ይገኛሉ። የዚህን ዜና እውነተኛነት ማረጋገጥ ባይቻልም በጌታቸው ረዳና በደብረጽዮን ምትክ ባለፉት 2 ቀናት በትግራይ ቴሌቪዥን ቀርቦ መግለጫ እየሰጠ የሚገኘው የትግራይ ወታደራዊ ኃይል ቃል አቀባይ ገብሬ ገብረጻድቅ የተባለው ግለሰብ ሲሆን ሐሙስ ህዳር 9 ቀን አርብ ህዳር 10 ቀን በሰጣቸው መግለጫዎች ባላማታ የትግራይ ልዩ ኃይል ቡድን በሰነዘረው መልሶ የማጥቃት እርምጃ የሰራዊቱን 2 ክፍለ ጦር ከነ መካናይዝድ ክፍሎቹ መደምሰሱና በየቦታው ሰራዊቱ ሽንፈት እየገጠመ መሆኑን ገልጿል። ግለሰቡ መግለጫውን በመከተል ሽሬንና ሌሎችም ከተሞችን ወያኔ የለቀቃቸው ስልታዊ ማፈግፈግ ለማድረግና ሰራዊቱን አስገብቶ ለመደምሰስ ነው ብሏል። ከዚህም በተጨማሪ ሐሙስ ዳር 10 ቀን አገዛዙ መቀሌ ዩኒቨርሲቲ በአውሮፕላን ደብድቦ በዜጎች ላይ ጉዳት እንዳደረሰም ገልጿል። የመከላከያ ሰራዊት ቃል አቀባይ ወያኔ ደመሰስኩ የሚለውና በመቀሌ ላይ የአውሮፕላን ጥቃት በሰላማዊ ሰዎች ላይ ጉዳት አደረሰ የሚለው የወያኔ መግለጫ ሐሰት ነው በማለት አስተባብሏል። በሌላ በኩል በኢትዮጵያ ያለው ወቅታዊ ሁኔታ በተለይም በትግራይ የተካሄደ ያለውን ውጊያ አስመልክቶ በተሳሳተ መንገድ ዓለም እንዲያውቀውና በኢትዮጵያ መንግስት ላይ ጫና እንዲበረታ አድርጓል ባላቸው የሚዲያ ተቋማት ላይ አገዛዙ እርምጃ ወሰደ መሆኑን ታውቋል። ሮይተርስ የተባለው የዜና ተቋም በኢትዮጵያ ውስጥ ያለው የሥራ ፈቃድ መታገቱ የተገለጸ ሲሆን የጀርመን ድምጽ ራዲዮና ቢቢሲም ማስጠንቀቂያ ተሰጥቷቸዋል ተብሏል። በአገር ውስጥ ያለችው የሮይተርስ ዘጋቢ ከሐሙስ ዳር 9 ቀን ጀምሮ በኢትዮጵያ ጉዳይ ላይ ምንም አይነት እንቅስቃሴ እንዳታደርግ ዘገባዎችንና ዜናዎችን እንዳትሰራ ሙሉ በሙሉ እንድትታገደች የብሮድካስቲንግ ባለስልጣን ገልጿል። ከዚህ ጋር ተያይዞ ዊሊያም ዴቪድሰን የተባለው የክራይሲስ ግሩፕ ተንታኝ ከኢትዮጵያ አስቸኳይ እንዲወጣ የተደረገ መሆኑን ተነግሯል። ዊሊያም ዴቪድሰን ጥናት አካሄድና ተንታኝ በሚል ፈቃድ ያወጣው ቢሆንም የክራይሲስ ግሩፕ የጥናት ተግባር አጥኚ በሚል ሽፋን የተዛባ መረጃዎች ለዓለም አቀፉ ህብረተሰብ ሲያስተላልፍ ቆይቷል ተብሏል። ወደ ሱዳን የሚጎርፉ ስደተኞች ከቀን ወደ ቀን እየጨመረ መሆኑን የተባበሩት መንግስታት ድርጅት ባለስልጣኖች ገለጹ። በሚቀጥሉት 6 ወራት ከ200,000 በላይ ስደተኞች ወደ ሱዳን ሊገቡ ይችላሉ የሚሉት የተባበሩት መንግስታት ድርጅት ባለስልጣኖች እነዚህን ስደተኞች ለመርዳት ካሁኑ ዝግጅት ማድረግ አለበት ብለዋል። በዚህ በኩል እርዳታ ለጋሾችና በሱዳን የሚገኙ ባለስልጣኖች የጋራ እቅድ ያወጡ መሆናቸውንና ይህም በዚህ ሳምንት ውስጥ የመጨረሻው መልክ ሊይዝ እንደሚችል ገልጿል። በአሁኑ ጊዜ 60,000 ስደተኞች ለአንድ ወር ሊያቆይ የሚችል እርዳታ እየተዘጋጀ መሆኑም ተገልጿል። አብዛኛዎቹ ስደተኞች ሴቶችና ህፃናት መሆናቸው የተነገረ ሲሆን በአሁኑ ወቅት በአፋጣኝ አስፈላጊ ምግብ፣ ንጹህ ውሃና መጠለያ መሆን ባለስልጣኖቹ ገልጿል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም ፍኖቶችና ፍኖታውያን፣ የሀገራችንን የፖለቲካ ሁኔታ እንደ ድርጅት ኢሃፓ፣ እንደ ሚዲያና መገናኛ ብዙሃን ደግሞ ፍኖተ ዴሞክራሲ አድርጎ ቁልጭ አድርጎ ያስቀመጠ የለም። በመጀመሪያ የትግሬ ነጻው ጭግምባር በኢትዮጵያ ጣላቶች ታግዞ ስልጣን ሲይዝ ጀምሮ ኢትዮጵያን በኢጣሊያ ፋሽስቶች እቅድ መሰረት በጎሳ ከፋፍሎ ሊገዛ ሲነሳ ከኢሃፓ በስተቀር በግልጽ የተቃወመው ድርጅት አልነበረም ብል አልተፋፋትኩም ጊዜ ሰጠው ቅሉ ህዳጣኑ ወያኔ ለረጅም ጊዜ አገራችንና ህዝባችንን እየጎዳ እንዲቆይ ዋናው ምክንያት ሆነው ምሁርተብዮችና ጎሳችንን እንወክላለን ያሉ ሆዳሞች ፍጹም ተገዢ ሆነው እኩይ ሴራው ተግባራዊ እንዲሆን በመርዳታቸው ጭምር ነው። በዓለም ታሪክ ታይቶ የማይታወቅ ከሀገሩ መሬት ቆርሶ እንዲሄድ የፈቀደ ዘረባንዳ የካህዲዎች ጥርቅም ስለነበርም በመኒሊክ መሪነት አገራችን በነጭ ወራሪ ኮሎኒያሊስቶች ላይ የተቀዳጀችውን ድል ቂም እንዲበቀሉ ለታሪካዊ ጠላቶቻችን ተባባሪ ሆኗል። ሁሉም ወያኔዎች በሀገር ክህደት ወንጀል ተጠያቂዎች ሆነው ለፍርድ መቅረብ አለባቸው። ይህ ተከታዮቻቸውንም አጫፋሪዎቻቸውንም ይመለከታል። ስልጣን እስኪቆናጠጡ ድረስ የአልባኒያው ኤንቨር ሆጃ ኮሙኒስት ሞዴል ተከታዮች የነበሩት ዘረኞች ኮሙኒስቱን ደርግ አሸነፉ ይልላቸዋል። የእንግሊዙ የአሜሪካውም ሆነ ሁሉም የምዕራቡ ጋዜጣ ሬዲዮና ቴሌቪዥን ዘጋቢ ሁሉ የትግሬ ነጻውጭ ግንባር ነኝ ባዩ የማፊያ ዘራፊ ቡድን ያገራችንን ሀብት በግላጭ አግኝቶ ዘርፏል። ዘርፎ ጠግቦ መንቀሳቀስ አቅቶ ተጋድሞ ራሱን ያሳደገው ዘረኛ መጫወቻ መሳለቂያ አድርጎታል። የወያኔን እኩይ ተግባራት ለማጋለጥ በአሜሪካና በአውሮፓ እጅግ ብዙ ሰላማዊ ሰልፎች በኢትዮጵያውያን ተካሂደዋል። ኢትዮጵያውያን ተቃውሞ ሲያሰሙ በወጡባቸው ሁሉ አንድም ዘረኛ የኦሮሞ ሆነ ሌላ በሰልፉ ላይ ተገኝተው አያውቁም ነበር። ወያኔን ይደግፉ ስለነበረ ነው። አሁን በጦርነቱ የተነሳ ትንግርት እያየን ነው። የዘረኛው ወያኔ ደጋፊዎች ሰልፍ ሲወጡ አዎ 27 አመታት ስንቀወም ይስቁብን ይሳለቁብን ነበር። የኢትዮጵያ ኤምባሲዎች በያገሩ የወያኔዎቹ መዳሪያ ቦታ ሆነው ነበር። አሁን የባለ ተራዎቹ ናቸው ለጊዜው። እንኳን በጠራራ ፀሐይና በሚያለነዝዝ ቀዘቃዜ እየወጣችሁ ለመጮህ አበቃችሁ። ጥሩ ነው፣ ጥጋባችሁን ያበርድላችኋል። ብዙ የዘረፋችሁት ገንዘብ ስላለም ሎቢስት የተባሉትን የሌባ ተቀባዮች ለመግዛትና አንዳንድ የውሸት ተስፋዎችን መግዛት ትችሉ ይሆናል እንጂ ካሁን ወዲያ እንደ ድሮው እንኳን በኢትዮጵያ በትግራይም መፈለል የምትችሉ አይመስለኝም። ፈረንጆቹ የሚሉት እኮ ልክ ነው፣ ወደ ላይ የወጣ በግድ ይወርዳል። አዎ በግድ መውረድ አለበት ነው የሚሉት። የተፈጠረው ህግ ነው። ህዳጣን ሆናችሁ 5%ውን ኢትዮጵያዊ እንወክላለን ብላችሁ 99%ውን አስለቀታችሁ፣ የራሳችን የምትሉትን ጭምር። አሁን ተራችሁ ነው። አልቅሱ፣ ተነፋረቁ። ማንም አያባብላችሁም። ድንጋይ ተሸክማችሁ ተንበርክካችሁ ኢትዮጵያንና ህዝቧን ይቅርታ ጠይቁ። ሰንደቅ ዓላማችንን አዋርዳችሁ የፈጠራችሁትን ባንዲራ የጥፋታችሁ ምልክት ነውና በጊዜ ተገላገሉት። ታሪካችንን፣ ሰንደቅ ዓላማችንን፣ እምነታችንን፣ አንድነታችንን ሁሉ አዋርዳችኋልና መከራችሁ ቀላል አይሆንም። እንዲሆን ከልብ ንስሐ ግቡ። የእናንተ ጊዜ ድሮ ድሮ በልጅነት እንደምንጫወተው ጨዋታ ጨዋታው ፈረሰ፣ ዳቦ ተቆረሰ ሆኗል። መለስ እውነቱን ነበር። መለስ ዜናዊ እውነቱን ነበር ገምተናል ያለው። አዎ ገምታችሁ ነበር። በስብሳችሁ አረፋችሁ፣ መሬቱን ያቀልላችሁ። በዚህ መልእክት ደብዳቤያቸውን ያጠናቀቁት ለገሰ መለሰ ከዴንቨር ኮሎራዶ ከአሜሪካ ናቸው። ለፍኖተ ዲሞክራሲ ሬዲዮ አዘጋጆች ሰላምታዬ ይድረሳችሁ ከመርካቶ ተክለ ሃይማኖት። የጦርነት የመጀመሪያው ሟች ሀቅ ነው ያላችሁት እውነት አለው። ደጋፊያቸው ቢቢሲ እንኳ አፍሮባቸው የፈጠራ ዜናቸውን እያጋለጠባቸው ነው። አብይ ጦር ሜዳ ተገኘ ብለው ያወጡት ፎቶ ሐሰት ነው። አይሮፕላን በወያኔ ተመቶ ተቃጥሎ ሲወድቅ ብለው የለጠፉትም ውሸት ሆኗል። የሌላ ቦታና ሁኔታን ፎቶዎች ኳኩሎ አስመስሎ ማቅረብ የተነቀበት ሆኗል። ስለዚህ በጭፍኑ ማመንና ተስፋ ማድረጉ አያዋጣም። ወያኔም አብይም ይዋሻሉ፣ ግን ጉሙ በቅርቡ ይገለጥና እውነቱ ይጋለጣል። ከዚህ በተያዘ እስቲ አስቡበት በሚል አንዳንድ ለጠቆም አዲስ ብር ይዘው በውድቅት መቀሌ ያረፉ የተባሉት አውሮፕላኖች የወያኔ መሪዎችን ለማፈን ለአብይ ፎከራ ሊጠቅሙ የተሰናዱ ኮማንዶዎችን ይዘው ያረፉ አውሮፕላኖች ቢሆኑስ? ይህን የሻቢያና አብይ ቅድስ ከሻቢያ በኩል ለነደብረ ጽዮን ሹክ ያሉ ቢገኙስ? ኮማንዶዎቹ ሲያርፉ ተዘጋጅተው በሚጠብቁ ወያኔ ቢታጨዱና በጀመር ነው በሚል ወያኔ የሰሜን እዙን ቢያጠቃስ? መርመሩት እስቲ የሰማውተን ነው የአረብ ኤሚሬትስ ድሮኖች ወይም ነጃልባ አጥቂ ጀቶች ሻቢያ በሰጣቸው ካርታ መሰረት ወያኔን አድብነው ቢያጠቁስ? ወያኔም ከጉራው ጫን ማለቱን የጌታቸው ረዳ ልፈፋ ግልጽ ቢያደርግስ? ሽሬን አስረከቡ አይደል? መቀሌን ካስበሉስ ምን ሞራል ይቀራቸዋል? ለሽምቅ ውጊያ ዝግጅት የላቸው። ወያኔ ፈንቶ ከቆየና መቀሌን ማያዝ አብይ ቢያቀተውስ? ብዙ መጠየቅ መውጣት ማውረድ ይቻላል። የብልጽግና አለቆች ምን ነው በግንባር አልታያሉ? በነልስ በጥሞና እናስብበትና ለሁሉም ውድመት እንስራ። በጦርነት ለሚጎዱ ሰላማዊ ወገኖቻችንም እናስብላቸው ሲሉ ተስፋ ጽዮን ልደቱ ከአዲስ አበባ የኢትዮጵያ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ እንዲሁም የፕሮግራሙ ተከታታዮች ሰላምታዬን አቀርባለሁ። ውድ ፍኖተዎች እንደ አንድ ታሪካዊት አገር ዜጎች ካለንበት ውጥንቅጥና መስቀልቅል ወጥተን ወደፊት ለመራመድ ወደዚህ አመጣን መንገድ ወደ ኋላ ዞር ብለን መመልከትን ግድ ይላል። ህዝብ ታግሎ የሚከፍለውን መስዋዕት ከፍሎ መብቱን ሊያስከብር ወሳኝ ደረጃ ላይ ሲደርስ ከውስጥ የበቀሉ ብልሹ ካህዲዎች በባዕዳን ጌቶቻቸው ፍላጎት ሾረው እሱኑ መስለው የሱኑ ቋንቋ ተናግረው ድምጹን ቀምተው የሰነቀውን ተስፋና ያለመውን ራእይ አጨልመው በቦታው በባዕዳን ሳምባም የተነፈሰውን ፍጡር የሌለውን ስምና ሰብእና አጎናጽፈው ለአገር ሳይሆን ለመንደር የቆመ ሮቦታቸውን በላዩ ላይ ይጭኑበታል። በዚህ ሁሉ ተደጋጋሚ የክህደት ታሪክ አንድ የሚታይ ቋሚ ባህሪ ግን በተመሳሳይ ዘዴ የአገርና የህዝብ ሉዓላዊ መብት መረገጡ ነው። ታላቁ ኢትዮጵያዊ ምሁር መርሳትን ነው መርሳት ብሏል። የተከማቸ እዳ ክፍያው ብዙ እንደሆነ ሁሉ ታሪክንም መርሳት እዳው ብዙ እንደሚሆን አገራችን ካለችበት ሁኔታ የበለጠ ሊያሳየን የሚችል የለም። ዘረኛ ባዕዳን የውስጥ አርበኞችንና የዜግነት ማፈሪያዎችን መሳሪያ አድርገው ታሪካዊት ኢትዮጵያ መንግስት አልባና ህግ አልባ ሆና ወደማትወጣው ቀውስ ውስጥ ገብታ እንድትበታተን በረጅሙ ሲያሰሩባት ቆይተው የተረገመውን ግንቦት 1983ን እውን አደረጉ። አንድ የተማረ ትውልዷን የመተረው አረመኔ ኮሎኔል ደህንነቱ ተጠብቆና ተንደላቆ ከነቤተሰቦቹ ዚምባብዌ እንዲኖር አገሩን ከራሱ በላይ የሚወድና በሉዓላዊነቷ የማይደራደረውን ክፍል በማስወገዱ እንደ ውለታ ተቆጥሮም ሆነ ሌላ አንድ ትውልድ የመተረ ወንጀለኛን መደበቅ ጠባሳው በጉልበት የሚፋቅ አይሆንም። ጀነራል ተስፋዬ ገብረኪዳን ፕሬዝዳንት እንዲሆንና የኢትዮጵያን ጦር ሰራዊት እጅህን ለወያኔ ስጥ እንዲል መለስ ዜናዊ ስዩም መስፍንና ጓደኞቹ በሱዳን የጸጥታ ጉዳይ ሚኒስቴር ጀነራል አልፋታ አርዋ የሚነዳ አውሮፕላን አዲስ አበባ እንዲገቡ እነ ሌንጮም የተሰጣቸው ቤት ስራ በትክክል እንዲወጡ በትክክል ላይ ስራ ላይ መዋሉን ለመከታተል አዲሱን አምባሳደር ባስን አዲስ አበባ ባስቸኳይ መላኩ ሀርማን ኮሆንም የድሉ ምሽት ላይ ለመገኘት አዲስ አበባ መምጣትና የፖል ሄንዝም ተልእኮ የተለየ አልነበረም። በ1983 ዓመተ ምህረት አዲስ አበባ ላይ የሰላምና የሽግግር ጉባኤ ተብየው ከነበሩት ብዙዎቹ ኦነግና ሻቢያ በጀነራል ተፈሪ ቫንቲ መኖሪያ ቤት መሆኑ የሁለቱን የዘለቀ ግንኙነት አመላካች ነበር። ኢብሳ ጉታማ የትምህርት ሚኒስቴር ሆኖ ተሾመ። አማርኛ የመጀመሪያውና ብቸኛው የጥቁር ህዝብ ፊደል መሆኑ ለአንድ መንደርተኛ ኦነግ ምንም ማለት ባለመሆኑ ኦሮሞ በላቲን ፊደል እንዲጻፍም ያሳለፈው እሱ ነው። ብዙም ሳይቆይ የኤርትራ ህዝብም ከወገኑ የኢትዮጵያ ህዝብ ባሻጥር እንዲለይ ተደረገ። የኢትዮጵያዊነትን ማዕከል የማፍረሱ ሴራና እንቅስቃሴ ዘመናዊ ቋንቋ ተውሰው የሚያምታቱ የሰሜን ሰባጋሊሳዊ ፊውዳሎች አገራችንን ሊበቀሉ በጎሳ ጽንፍ ሲያምሷት ከርመው መቀሌ ሄደው መሽገው ቢያጎሳቁሏትም ሊያፈርሷት ያልቻሉትን ኢትዮጵያ ለማተራመስ የሽብር መረባቸውን ዘረጉ። አገራችን ከመከራ አትውጪ ሲላት በሰላማዊ የኦሮሞ ህዝብ ስም የሚነግድ አማራና ክርስቲያን ገዳይነታቸውን በአደባባይ በሚፎክሩ አረመኔ ጋቢሳዎች መንጋ ሁለተኛ ዙር ተተካ። ኮሎኔሉን ወደ ስልጣን ለማምጣትና የኦሮሞውን ጽፍ መሪ የፖለቲካ ተዋናይ ለማድረግ ቀድመ ዝግጅቱ የተጀመረው ቀደም ብሎ ነበር። ግንቦት ሰባትን የመሰለው የካህዲዎች ጥርቅም ኦነጎችን ከመቃብራቸው አውጥቶ የፖለቲካ መድረክ በመፍጠር የኦነግን አርማ ከኢትዮጵያ ሰንደቅ ዓላማ በላይ ከፍ አድርጎ በማውለብለብ በየሰላማዊ ሰልፎችም ተይዞ እንዲወጣ በደጋፊዎቹ በኩል በመቀስቀስ በአንድ አገር ሁለት ሰንደቅ ዓላማን አስተዋውቋል። ይህ ብቻ አይደለም፣ ጠንካራ አቋም ያላቸው እንደ ኢሃፓ ያሉ የአንድነት ኃይሎች የእርዳታ ማሰባሰቢያ መንገዶችን በተመሳሳይ ጥሪ በማጣበብ ለመዝጋት በመሞከር የመሳሰለ ስምሪት የተሰጠው ክፍል ነበር። ሌላው በዚሁ በሰሜን አሜሪካ በአትላንታ ከተማ ባልሳሳት በፈረንጆቹ 2017 ስብርባሪ ኦነጎች በአንድ በተገኙበት ስብሰባ ለዳውድ ኢብሳ የምዕራብና የምስራቅ ኮማንድ ፖስት፣ የደቡብ ኮማንድ ፖስት ቦረናና ባሌን አሩሲን በምርኮኝነት ተይዞ ኦፒዲኦ ለሆነውና በወቅቱም ኢሳያስ የሚያንቀሳቀሰው ከማል ገልቹን የሰየሙበት ከብዙ አማላካች እንቅስቃሴዎች ጥቂቶቹ ነበሩ። ውድ ፍኖታዎች፣ ሁለት በጸረ ኢትዮጵያዊነት ታሪክ ሊረሳቸው ከማይቻለው ሰሜናዊ ኢትዮጵያ በመድሯ ያበቀለችበትን ቀን የምትረግምባቸው ግለሰቦች መካከል ኢሳያስና መለስ ዜናዊን ሊያስከነዳ የሚችል አለ ለማለት ያስቸግራል። ይህን ማለቴ ግን ሁለቱ በአምሳላቸው ሰርተው የተኳቸውን የጎሳ ነጻ አውጪ ወንጀለኞችን ለማሳነስ እንዳልሆነ ይታወቅልኝ። ታዲያ መንግስቱ በጊዜያዊ ወታደራዊ አስተዳዳሪነት ከአምስት ዓመት በኋላ ወደ ጦር ሰፈር ይመለሳለሁ በሚል ህዝብን አታለለ። ወያኔ የሽግግር መንግስት በሚል ሽፋን ህወሓትን አሸጋገረ። የዛሬው ኮሎኔልም ዴሞክራሲን አሰፍናለሁ፣ ማንም ያለ ወንጀሉ ታስሮ አይንገላታም፣ መግደል መሸነፍ ነው፣ ዜጎች መንግስትን የመቃወም መብታቸው መሆኑን ምን ያልተባለ አለ? ልክ ከሱ በፊት እንደነበሩት አምባገነኖች ህዝቡን አዘናጋና ትጥቁን አስካስፈታ በኋላ የነበረውን ህገ ወያኔ ለማጠናከር እንደመጣ በማያሻማ ቋንቋ ይፋ አደረገ። ለሽግግር መንግስት ጥያቄም እንዲሁ ሌላ አያስፈልግም፣ እኔው ራሴ አሸጋግራችኋለሁ በማለት ያችን ሲሮጥ የለበሳትን የዴሞክራሲ ጥብቁ አውልቆ ጥሎ እውነተኛ ማንነቱን ግልጽ ሲያደርግም ሹም እንደሆነ እያወቁ እንዳላወቁ ያጨበጨቡ ምሁራን ምስጋና ይድረሳቸውና የለም ይችን ዘዴ እኮ በወያኔም አይተናታል፣ ቀዩን መስመር ረገጥክ ያለው አልነበረም። እንዲያውም ከፈርዖኑ ወያኔ የወጣ የዘመናችን ሙሴ ተብሎ አረፈው። እንደኔ ከሆነ ራሱን ሰባተኛው ንጉሥ ሲሆን የሚታየው መሆኑ በራሱ ችግር የለውም። ችግሩ ያለው ለዚህ የቀን ህልሙ እውን መሆን የአማራውና የኦርቶዶክስ ክርስቲያኑ ደም መፍሰስ ቅድመ ሁኔታ ያደረገው ማን ነው? መቼም እኔን ሳይሆን የሾሙኙን ጠይቁ ይላል ብለን አንጠብቅም። ኦሮሞን ከአማራው የማለያየቱ የመለስ እኩይ ዓላማ በእነ ታምራት ላይኔ አነሳሽነት በኦነጎቹ መሪነት በአሶሳ ወተር አርባ ጉጉና በሌሎችም የፈሰሰውን ደም አሁን እየተደረገ ካለው ተቋማዊ የዘር ፍጅት ሲታይ ጨረፍታ መሆኑ የዛሬውን የወንጀል ክብደት ለሚገነዘብ እጅግ የሚዘገንን ነው። በቅርቡ በወለጋ ሰብስበው የፈጇቸው ከሁለት መቶ በላይ የንጹሃን አማራዎች ፍጅት ማግስት የኮሎኔሉ የጦርነት ዘመቻ አጋጣሚ ነው ተብሎ የሚታለፍ ያለ መሆኑን ያህል በአማራው ላይ የሚካሄደውን ፍጅት ይኸው እስከ ዛሬ እንደቀጠለ ነው። ኮሎኔሉ የአማራ ሞት ደንታው አይደለም፣ መለስ ጠፍጥፎ የሰራው ጸረ አማራ ሮቦት ነውና ጥላቻው ጥግ ስለሌለው የአማራው መጨፍጨፍ በትናንቷ ጀርመን የአንድ የኤስኤስ አባል ለአንድ አይሁድ ሞት የሚሰማውን ያህል ነው ብለን እንድናስብ አስገድዶናል። በመተከል በማይከብራ በግፍ ለታረዱት ሐዘንን መግለጹ ይቀርና ያለበት ቦታ ግድ የሚለውን ለቤተሰብ ጽናት መመኘቱን እንደ ሽንፈት የሚያይ ነው የሚመስለው። ይህ ሁሉ በእንዲህ እያለ ምስክር በሌለው ጦርነት አሁንም የሚያልቀው የሚፈናቀለውና የሚሰደደው ያው አማራው ነው። ምናልባት አማራው ወያኔ ባደረሰችበትና እያደረሰችበት ባለው ተነግሮ የማያልቅ ሰቆቃና የመሬት ንጥቂያ ለመበቀልም ይሁን የህልውናው መሰረት የሆነውን መሬቱ በመነጠቁ ኮሎኔሉ አማራው ላይ ቢብስ እንጂ የተሻለ ባይሆንም አጋጣሚውን እጠቀማለሁ በሚልም አውቆ የገባበት ሊሆን ይችላል። አቁ ግን ኮሎኔሉ ብዙ ቀዳዳ የበዛው የድር ከበሮ ቢደልቅም በቀላሉ የማይወጣበት ረግረግ ውስጥ ለመግባቱ ብዙ ዕውቀትን ጠያቂ አይደለም። የስልክ መስመሮችንና የኢንተርኔት አገልግሎቶችን ዘግቶ በጋዜጠኛ ስም በባዶ የሚያጨበጭቡ ሆዳሞችን በማስጮህ ስንዝር ሳይራመዱ አድማስ ተሻገርን ማለት የሚያዋጣ አይሆንም። ወያኔም በተመሳሳይ ድንፋታና የወታደራዊ ድል ዜና የትግራይን ህዝብ እንዲሁ ዳግም ወደ መከራ እየማገደ ይገኛል። መሰል ቀዳዳዎችን መጠቆምን በመሃል ሰፋሪነት ሊያነቡ የሚሞክሩ ቢኖሩ ከተለመደው የጥራዝ ነጠቅ አምባ የማይጠፉና የውሃውን ጥልቀት ሳያዩ በሁለት እግራቸው መዘፈቀን የሚያስቀድሙና ሁለት ጅቦች ሲጣሉ ካንዱ ጅብ ጋር እንቆም የሚሉት ናቸው። ለመሆኑ የቄሮ አረመኔ ከመቀሌ አረመኔ የሚለየው በምንድን ነው? አንዱ ከትግራይ ሌላው ከኦሮሞ አካባቢ ከመሆኑ በስተቀር ሁለቱም የሚጠሉት አንድ የሚወዱትም አንድ ነው። የሚጠሉት አማራውን ክርስቲያኑን፣ የሚወዱት የኢትዮጵያን መበታተን። የሰው ልጅ በአስተሳሰቡ ወይ በሚከተለው አይዲዮሎጂ ሳይሆን በጎሳው የሚፈርዱ ሁለቱም ነጻ ያልወጡ ነጻ አውጪዎች፣ የባዕድ ተላላኪዎች። እስቲ ይታያችሁ በምን የመከራከሪያ ዘዴ ነው አንዱን ወዳጅ ሌላውን ጠላት የምናደርገው? እባብ ለእባብ ይተያያል ካብ ለካብ ነውና ሁለት ምንደኞች በአራት ኪሎ ወንበር ቢጣሉና ጥርሳቸው ቢወልቅ ኢትዮጵያውያን እንቅልፍ የሚያጡበት ወይም ሁለቱ በለኮሱት እሳት እየሄዱ የሚማገዱበት ምክንያት የለም ባይ ነኝ። በባድመው በመቶ ሺህ የሚቆጠሩ ወገኖቻችን ለባድመ ደማቸውን ባፈሰሱ ማግስት እነ ስዩም መስፍን አልጀርስ ላይ የፖለቲካ መሞዳሞጃ አድርገውታል። እስካሁን በሁለቱ ጽንፈኞች እየተካሄደ ነው ለሚባሉ ጦርነት በሶስተኛ አካል እንዳይረጋገጥ ስልክና ኢንተርኔት በማጥፋት የመጀመሪያውን ደረጃ ያዘው የኮሎኔሉ አገዛዝ የፕሮፓጋንዳ ምንጭ የሚወጣው ዜና የመጨረሻው እውነት የሚሆንበት ምክንያት አይኖርም። እውነት የሚባለው ድል ከተገኘ እንዲህ በሚስጥር የታሸገበት ሁኔታ በራሱ ዋጋ ቢስ ያደርገዋል ወይም ሌላ የተሸረበ ተንኮል ከኋላው ይኖራል ብለን እንድንጠረጥር ያስገድደናል። ወድፍ ኖቶች ለመሆኑ ኮሎኔሉ የምንዋጋው ህግን እናስከብር ነው ሲል እንዲህ በኩራት የሚቆምለት ህግ የማን ነው ብለን ዛሬ መጠየቅ አለብን እንዴ? ያው የወያኔው ህጋራዊት ተብሎ የሚጠራውና አገራችንን ወደዚህ አዘቅቶት የከተታትን የጎሳ አፓርታይድ መሆኑ እንዴት ይዘነጋል? ይልቅስ ሆን ብለው አጣጫ ከሚያስቱን ከስልጣን ጥመኞች በሚወለዱ ግርግሮች ውስጥ ገብተን ዋናው አገር የመታደግ አላማችን የሁለቱንም የጥፋት ኃይሎች መወገድ ግድ የሚል መሆኑን ተገንዝበን ከገባንበት የተደራረበ ቀውስ ታግለን የምንወጣበትን መንገድ መክረን ለመቀየስ ብዙ ጊዜ የለንምና ዛሬውኑ ብንደማመጥ ይሻላል። በሚሰጡን አጀንዳ ዙሪያ ከመጠመድ ይልቅ አገር በማዳኑ ዙሪያ ህዝብ የሚሰባሰብበትን የጋራ መድረክ ማጠናከርና ለትብብር የግንኙነት መስመሮችን መዘርጋት እናስቀድም በሚል አስተያየቴ ልሰናበታችሁ ሲሉ ወንደሰን ይርጋ ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ለፍኖተ ሬዲዮ ስርጭት አዘጋጆችና ለመላው አድማጮች ሁሉም ሰላምና ጤናን ከልብ እመኝላችኋለሁ። ፍኖቶች ይህችን አጭር መልእክቴን ለህዝብ ጆሮ ታበቁልኝ ዘንድ በትህትና እጠይቃለሁ በሚል መደርደሪያ ደብዳቤያቸውን ያደረሱን ደግሞ አካሄድ አየሁ ናቸው። በዘርና በሃይማኖት ላይ መሰረት ያደረገ የፖለቲካ ትግል በጦርነት ተወልዶ በጦርነት ይሞታል። አስረግጦ መናገር እንደሚቻለው በዘር ወይም በሃይማኖት ላይ መሰረቱን የጣለ የፖለቲካ ትግል ማራመድ ህዝብን ለእሳት እንደማገዶ ማቅረብ መሆኑ መታወቅ ይገባዋል። እስካሁን እንደምናውቀው በአገራችን በሃይማኖት ስም የተቋቋሙ ማለትም የሙስሊሙም ሆነ የክርስቲናው እምነት የፖለቲካ ድርጅት አላየንም አልሰማንም። በዘንድሮ አካሄዳችን ግን ወደፊት አይፈጠሩም ለማለት ወኔም የለኝም። ዛሬ በመድረ ኢትዮጵያና በዳያስፖራው የተከፈቀፉት የዘር ድርጅቶችን ቁጥር በውል ማወቅ ቢሳነኝ የሚፈረድብኝ መሆን የለበትም። ምክንያቱም ጀምበር በፈነጠቀችበት ንጋት ሁሌ ተመሰረቱ የሚባሉ ድርጅቶችን ብዛት ለቆጠራ አስቸጋሪ በመሆኑ ነው። ከጥቂቶቹ በስተቀር አብዛኛዎቹ የዘር ድርጅቶች የተፈጠሩት ጦር በመስበቅ ነው። የሚያድጉትም በጦርነት ውስጥ ሲሆን የሚጠነቀቁትም ማለትም ሞተው የሚቀበሩት ያው በጦርነት ነው። ይህን አባባል የሚጠራጠር ካለ ከወያኔ የተሻለ ሌላ ምሳሌ እንዲቀርብለት አይጠብቅ። ወያኔ ካፈጣጠሩ ጀምሮ ጸረ ኢትዮጵያ በመሆን ለመገንጠል እንደነበር የኖር ነው ታሪክ ነውና ትክክል አይደለም ብሎ የሚከራከር የለም። ኢትዮጵያን ለማመንመን በቅድሚያ በኢትዮጵያዊነት ላይ የማይደረደረውን የአማራ ህዝብና ኢትዮጵያዊነትን እንደ ሲሚንቶ መርጎ ያዘውን የኦርቶዶክስ እምነት ማድቀቅ እንዳለበት የጠበቀው ውሳኔ አድርጎ ላለፉት 45 ዓመታት በተግባር ሲተረጉመው ቆይቷል። በድንገተኛ አጋጣሚ በለስቀንቶት መንግስተም ሲሆን በርካታ ለሚሆኑ የአማራ ቦታዎችን በመቀማት አማራውን በህዝብ ብዛት መቀነስና በኢኮኖሚ በማዳከም ወኔውን ሲፈታተን ከርሟል። የኦርቶዶክስን እምነት እንዳልነበር ለማድረግም ቀሳውስቱንና ቤተክርስቲያኖችን አውድሟል። ዛሬ በምስለ ወያኔ አይነት የተደራጁ የዘር ድርጅቶች በተለይም የኦነግ ድርጅት ወያኔ የተያያዘውን አማራንና ቤተክርስቲያንን ማጥፋት እርኩስ ዓላማ በማንገብ ህዝቡንና አገርን በማመስ ላይ እንዳለ ሁሉም ያውቃል። ሌሎች አገሮችን ትተን በቅርባችን ያሉትን ሊቢያ፣ ኬንያ፣ ታንዛኒያና ኡጋንዳን ብንመለከት በእነዚህ አገሮች በዘርና በሃይማኖት ላይ የተመሰረተ የፖለቲካ ድርጅት ማዋቀር በህግ የተከለከለ ነው። ለዚህ ውሳኔ ያደረሳቸው በዘርና በሃይማኖት ላይ የተመሰረተ የፖለቲካ ትግል ህዝብን ከህዝብ የሚያጨራርስና በመጨረሻም አገርን የሚያጠፋ እንደሚሆን በማየታቸው ነው። እኛስ እነሱ ያዩትን አላየንምን? የወያኔና የኦነግ እድሜያቸው ይጠርና የዘር ፖለቲካ የሚያስከትለውን መቅሰፍት ማየት ብቻ ሳይሆን እየኖርነውም እኮ ነው ያለነው። እና መቼ ነው በዘር መደራጀት በኢትዮጵያችን መታገድ የሚጀምረው? ያለው በዘር አማኝ መንግስት ይህ አይነት ማለትም በዘርና በሃይማኖት የፖለቲካ ድርጅቶችን የማዋቀር ህገወጥ ነው የሚል ህግ ይወጣል ብዬ አልጠብቅም። የኢትዮጵያ ህዝብ ያለማመንታት በዘርና በሃይማኖት ላይ የሚዋቀሩትን ድርጅቶች በጥናት በመታገል ድጋፍ ሊያሳጣቸው ይጠበቅበታል። ዘረኛ ድርጅቶችን ከማውገዝ ባሻገር ወደፊት በህዝቡ በሚዘጋጀው ህገ መንግስት ውስጥ በዘርና በሃይማኖት ላይ የተመሰረቱ ድርጅቶችን ማዋቀር የተከለከለ ነው የሚል አንቀጽ መስፈሩንም ማረጋገጥ አለበት። ዘረኛው ወያኔ በጦርነት እንደተወለደ ሁሉ አማማቱን በጦርነት ስለመሆኑ ትንቢት መጠበቅ የለበትም። ወያኔ ሲያበቃለት ባለተራው ኦሮሞዊ የዘር አምባገነንነት ስለመሆኑም አያጠያይቅም። የፈጀውን ጊዜ ፈጅቶ ዘረኛው የኦሮሞ መንግስት ሲያከት ምናልባት የአማራው ዘረኛ ድርጅት ባለተራ ሊሆን ይችል ይሆናል። የመንግስት ቅብብሉ ካንዱ ዘረኛ ወደ ሌላው ዘረኛ በመሆን ይከተላል። አዙሪቱ ሲያበቃ ህዝብ በህዝብ ላይ ተላልቆ ኢትዮጵያ ታሪክ በመሆን በመጽሐፍ ላይ ብቻ ትተረካለች። በርግጥ የዘር ቡልኮ ስለሚሞቀና ስለሚመች ዛሬ በዘር ማጥ ውስጥ የተዘፈቁ በድንገት ቡልኮውን ለማውለቅ እንደሚቸገሩ ይታየኛል። የዘር ድርጅቶች በመከር ወደ ኢትዮጵያዊነት ይለወጣሉ ብሎ ማሰብ የሚያስደፍር ባይሆንም ህዝባዊ ድጋፍ በማሳጣት ገሸሽ እንዲሉ ማድረግ ግን እንችላለን። በዘር የተደራጃችሁ ሁሉ እውነት እውነት እላችኋለሁ፣ ዛሬ ልብ ግዙና ዘረኛው ወያኔ እየሆነው ያለውን አስተውላችሁ እናንተም በተመሳሳይ መልኩ እንዳትጓዙ እለምናችኋለሁ። ለሀገርና ለወገን የምትቀረቀሩ ከሆነ ኢትዮጵያዊ ከሆኑ ድርጅቶች ጋር ተዋሃዱ ወይም የራሳችሁን ኢትዮጵያዊ የሆነ ድርጅት መስርቱ። ሁላችንም ለዲሞክራሲ ለሰብአዊና ለሲቪል መብቶች መከበር በመታገል የሰው ልጅ ሁሉ እኩል መብት እንዳለው ለማድረግ እንታገል። ዲሞክራሲና የሰው ልጅ መብቶቹ ከተከበሩ ዝቅተኛ ሆነ ከፍተኛነት የሚሰማው ዘር አይኖርም። በምድረ ኢትዮጵያ ያለው ህዝባችን ቋንቋው፣ ሃይማኖቱና ባህሉ ከተከበሩለት ዛሬ ከምናየው የዘር መጋደል ያለ ጥርጥር እንወጣለን። እንደቀድሞው ማንኛውም ኢትዮጵያዊ በየትኛውም የኢትዮጵያ ክልል የመኖር የመስራትና የመዘዋወር መብቱ እንዲከበርና በህገ መንግስቱም ውስጥ ጎልቶ እንዲሰፍር መታገል አለብን። በዘርና በሃይማኖት ላይ የተመሰረተ የፖለቲካ ድርጅት የሚወለደው በጦርነት ነው፣ የሚኖረውም በጦርነት ሲሆን በመጨረሻም ተጠራርጎ ከምድረ ኢትዮጵያ የሚጠፋው በጦርነት በመሆኑ ተጀምሮ እስኪያበቃ ድረስ የሚያመርተው ጥፋትን ብቻ ይሆናል። ለዚህ ሀቅ ምሳሌ የሚሆኑትን ወያኔና ኦነግን ማጤኑ በቂ ነው። ኢትዮጵያን ለማዳን በኢትዮጵያዊነት ስር እንሰባሰብ ሲሉ አከሄዳየው ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ኢትዮጵያን ለማዳን ከጎጠኝነት እንላቀቅ በሚል መንደርደሪያ የላኩልን ዳኛው ከወለጋ ናቸው። ጸረ ኢትዮጵያ ኃይሎች ለዘመናት ኢትዮጵያን ለመንኮታኮት ሰርተዋል፣ አሁንም በመስራት ላይ ናቸው፣ ወደፊትም ከመሞከር አያርፉም። የኢትዮጵያ ጣራቶች በሁለት ይከፈላሉ። አንዱ የጣላት ጎራ የውጭ አገር ኃይል ሲሆን ሁለተኛው ደግሞ አገር በቀል የሆኑት የውስጥ ጣላቶች ናቸው። የውጭ ጣላት በግልጽና በቀጥታ ጥቃት ለማድረስ ጦር ይከፍታል ወይም አገር በቀል የሆኑ ቅጥረኞችን በማደራጀት ፍጹም ስውር በሆነ መንገድ ይሰራል። አሁን ባለንበት ዘመን የኢትዮጵያን መጥፋት ወይም መዳከም የሚፈልጉ የውጭ አገር ጣላቶች ከግልጽ ወረራ ይልቅ በስውር የአገር በቀል ጣላቶችን መርዳት ይመርጣሉ። ጭቆና፣ ብዝበዛ፣ ልዩነት አንዳንዴም እርስ በርስ መጋጨት በኢትዮጵያችን ውስጥ አይተው አያውቅም ብሎ የሚያምን ሰው ያለ አይመስለኝም። ግፍን ለመቋቋም በመደራጀት የኢትዮጵያ ሕዝብ ሲያመጽ ይታያል። የአብዛኞቻችን ዓላማ ጨቋኝ የሆኑትን መንግስት በማውረድ ህዝባዊ መንግስት ለመመስረት ሲሆን የኔ ብሔር ተጨቁኗልን በማለት ቀና ትግል ለማካሄድ የሚነሱ የመኖራቸውን ያህል ዘራቸውን ልዩ በማድረግ ከሌላው ኢትዮጵያውያን ጋር አንኖርም ብለው በክፉ አእምሮ የተነሱ ጠባብ ብሔረተኞችም እንዳሉ እየኖርንበት ያለ እውነት ነው። የውጭ አገር ስውራዊ ሴራ የሚጣጣመው ከነዚህ አይነት ጠባብ ብሔረተኛ ቡድኖች ጋር ነው። ከሻቢያ እስከ ወያኔ፣ ከኦነግ እስከ ኦጋዴን ግንባር ያሉ ድርጅቶች አፈጣጠር ከግብጽ ቡራኬ ውጭ ነው ተብሎ ማሰቡ የዋህነት ነው። ከላይ የተጠቀሱት ጠባብ የዘር ድርጅቶች ዋነኛ ጠላት ያደረጉት ኢትዮጵያን ነው። በመሆኑም ለድርጅታቸው የሚሰጡት ስም ኢትዮጵያ ከሚል መጠሪያ ውጭ ነው። ለድርጅታቸው የዘር ወይም ኢትዮጵያ የሚል ስም ስያሜ ያልሰጡ አደናጋሪ የሆኑ እንደ ግንቦት ሰባት አይነት ድርጅቶች አልተፈጠሩም አይባልም። ሌላው የዘረኞቹ ባህሪያት ደግሞ የኢትዮጵያን ሰንደቅ ዓላማ ማንኳሰስና ማጥላላት ሲሆን ኢትዮጵያን ሰንደቅ ዓላማ የሚተካ የራሳቸው ባንዲራ ያውለበልባሉ። ኢትዮጵያዊ የሆነውን የአማርኛ ቋንቋ እንዳልነበር አድርገው ለማጥፋትም ይደክማሉ። ቋንቋ በፍላጎት አያድግም ወይም አይጠፋም። አማርኛ ዛሬ ካለበት የእድገት ደረጃ የደረሰው በመጣበት ታሪካዊ እድገት ነው። አማርኛ የአማራ ሳይሆን የኢትዮጵያ ቋንቋ ነው። ለዚህም ነው ብሔረተኞች አማርኛን ማጥፋት የሚፈልጉት። ኦርቶዶክስ እምነት በትግሬው፣ በኦሮሞው፣ በአማራው፣ በሲዳማው ወዘተ ህዝብ ይመለካል። እስልምናም እንዲሁ። እነዚህ ሃይማኖቶች በኢትዮጵያ ህዝብ በስፋት ይመለካሉ። ለኢትዮጵያዊነትም መሰረት በመሆናቸው ጠባብ ብሔረተኞች አማኙን መግደል፣ የእምነት ቤቶችን ማቃጠል አለባቸው። ኢትዮጵያ ሰንደቅ ዓላማ፣ አማርኛ፣ የእምነት ቤቶች ለኢትዮጵያዊነት መሰረት መሆናቸው አያጠራጥርም። ለጠባብ ብሔረተኞች የልብ ህመም የሆነባቸው እና ነቅለው ሊያጠፉት የማይችሉት የኢትዮጵያ ህዝብ ትስስር ነው። በመላው የኢትዮጵያ መልክዓ ምድር ላይ አማራው፣ ጉራጌው፣ ኦሮሞው፣ ትግሬው፣ ወላይታው ወዘተ የኑሮ መሰረቱን ዘርግቶ አገሬ ነው ብሎ ይኖራል። መኖር ብቻ ሳይሆን ተጋብቷል። መጋባት ብቻ ሳይሆን ልጆችም ወልዷል። አማራው ኦሮሞ አግብቶ ወልዷል። ልጃችሁ ኢትዮጵያዊ ካልተባለ ምን ሊባል ነው? ትግሬው ጉራጌ አግብቶ ልጆች ወልዷል። ልጆቹ ኢትዮጵያዊ ካልተባሉ ምን ሊባሉ ነው? የሁሉም አካባቢ እንዲሁ ነው ማለት ነው። ዛሬ በኢትዮጵያችን ላይ ሁለቱም አይነት ጠላቶች ማለትም ጠባብ ዘረኝነትና የውጭ አገር ጠላቶች ከፍተኛ ጥቃት በመፈጸም ላይ ናቸው። በብሔረተኝነት ስር ለመታገል ድጋፍ የሰጠው አብዛኛው ሰው ጭቆናንና ብዝበዛን እናስቆማለን በመባሉ ነው። እነዚህ ጠባቦች ስለ ኢትዮጵያ ጨቋኝነት በታጋዩ ህዝብ አእምሮ ውስጥ ለመትከል ስለ ኢትዮጵያ የውሸትና የፈጠራ ክፉ ታሪክ ያስተምራሉ። እነዚህ ጠባብ ብሔረተኞች አማራን እንደ ጠላት ሰይመዋል። ወያኔ ኢትዮጵያዊነትን መናቅ ሲጀምር ወግድ ያሉትን ሰዎችና ድርጅቶች በሙሉ አማራ በማለት እስከዛሬ ገፍቶበታል። የኦነግ ጠላቱ አማራ ነው በማለት የአማራ ዝርያ ያላቸውን ሁሉ ከምድረ ገጽ ለማጥፋት ሌት ተቀን እየሰራ ነው። በተለይ ካለፉት ሁለት ዓመታት ጀምሮ ለጭፍጨፋው ምቹ ድልድል አግኝቷል። በነገራችን ላይ እነዚህ ተበድለናል የሚሉ የዘር ስም ያነገቡ ቡድኖች የራሳቸውን ጓዳ ሊመረምሩ ይገባቸዋል። የኔ ዘር ነው ብለው አጥር በከለሉባቸው ስፍራዎች ሁሉ ብንመረምር የየራሳቸው የሆነ አስከፊ ግፍና ጭቆና እንደሚያደርጉ እነሱ ባያምኑትም የእውነት አይኖች ግን አፍጠው ያያሉ። ወያኔ የኔ ነው በሚለው ትግራይ ውስጥ የአዲግራት ተወላጆች በራሳቸው በትግርኛ ተናጋሪዎች ይንኳሰሳሉ። የወለጋው ትምክህተኛ ኦሮሞ የሸዋውን ኦሮሞ ጎበናውያን በማለት ይንቋቸዋል። ቅማንቶችም በአማራው ይናቁ ነበር እኮ። ሁሉም የየራሱ ደካማ ጎን አለው። ሁሉም የለውጥ ተሐድሶ ማድረግ አለባቸው። ሁሉን ያቀፈች ኢትዮጵያ አታደላምና ሁላችንም በኢትዮጵያዊነታችን ላይ ጠንካራ እምነት ሊኖረን ይገባል። በኢትዮጵያ ውስጥ ፍትህ ሰፍኗል የሚባለው ዜጎች ባጠገባቸው ያሉትን ሰዎች በእኩልነት ሲያዩ ነው። የውጭውን ሆነ አገር በቀል የሆኑ ጣራቶችን ድባቅ የምንመታው የመታገያ ትኩረታችንን በኢትዮጵያዊነት ስናደርግ ነው። ኢትዮጵያ የሚያስብለንን ሰንደቅ ዓላማችንን ስናስከብርና ስናከብር ነው። በዘር መደራጀት አገርን ያፈርሳል እንጂ አይገነባም። በቀድሚያ የዘር ትግል ሰንካለ ሐሳብን ካምሯችን እናውጣና በኢትዮጵያዊነት እንተካው። ኦሮሞ ለኢትዮጵያ፣ አማራ ለኢትዮጵያ፣ ትግሬ ለኢትዮጵያ፣ ከምባታ ለኢትዮጵያ ወዘተ ማለትም አልሸሹም ዞራሉ የብሔረተኝነቱ ቃቢ ነው። አማራው ሲደራጅ በኢትዮጵያዊነት ሲሆን ሁሉም ኢትዮጵያዊ ይቀላቀለዋል። ኦሮሞ በኢትዮጵያዊነት ሲደራጅ ሁሉም ኢትዮጵያዊ ይቀላቀለዋል። ሌላውም እንዲሁ። በቅርቡ በወለጋ የአማራ ዝርያ ያላቸው ኢትዮጵያውያን አስተቃቂ በሆነ መንገድ ተጨፍጭፈዋል። በአማራ ስም የተደራጀው ለታረዱት ወገኖቹ ፍትህ ፍለጋ ከመጮህ ባሻገር ምን ሊያደርግ ይችላል? ዘንድሮ የመንግስት ያለ የማይባልበት ዘመን ላይ ደርሰናል። የአማራ ድርጅት የታጠቁ አባላቱን ወደ ወለጋ ይልካል ብሎ ማሰቡ አደጋች ነው። ይህን መሰል ጥያቄ ማንሳቱ ቁጣን ሊያስነሳ ይችል ይሆናል። ቢሆንም ግን ሊነገር ይገባል። የሚያዋጣው አማራው፣ ኦሮሞው፣ ትግሬው፣ አደሬው፣ ጉዴላው ኢትዮጵያ የሚል ድርጅት ካለው በየአካባቢው ለሚከሰተው የዘር ማጥፋት እርምጃዎች አፋጣኝ ምላሽ ሊሰጥ ይችላል። ምክንያቱም በቦታው ኢትዮጵያ የሚለው ኃይል አለና። ኢትዮጵያዊ ድርጅቶችን መፍጠር አደጋች አይደለም። የኢትዮጵያዊነት ዓላማና ስም ይዘው የኢትዮጵያን ሰንደቅ ዓላማ የሚያውለበልቡ ድርጅቶች አሉና ከነሱ ጋር ማበሩ ተገቢ ነው። ከተፈጠረበት ዕለት ጀምሮ ለኢትዮጵያና ለኢትዮጵያዊነት ደሙን የከፈለው ኢሃፓ ተጠናክሮ መውጣት ይገባዋል። በመላው የኢትዮጵያ ምድር ተሰማርተው ቅስቀሳ የሚያደርጉት አባላቱ ምስጋና ይግባቸው። ኢሃፓ የማታገል ልምዱ አያል በመሆኑ ኢትዮጵያዊ ነኝ የሚል ሁሉ ሊተባበረው ይገባል። የጎጥ ትግል እንኳን ኢትዮጵያን ራሱን ባለጎጡንም አያድንም። የውጭ ጠላት የሚያጠቃን በጎጠኛ ድርጅቶችም እንደሆነ ወያኔን ብቻ ማስተዋሉ የደለበ ተመክሮ ይሰጠናል። ኢትዮጵያ በልጆቿ ብርታት ጸንታ ትኖራለች ሲሉ ዳኛው ከወለጋ ደብዳቤያቸውን አጠናቀዋል። ሰላም የፍኖተ ዲሞክራሲ ስርጭት አዘጋጆች እንዲሁም የፕሮግራሙ ተከታታዮች የከበረ ሰላምታዬ ይድረሳችሁ። የሀገራችን ሰው ያንድን ሰው ድርጊት አይቶ ከታዘበ በኋላ ነገር ዓለም ሁሉ አልዋጠለት ይለው የተቀናጣሙኝ በጨለማ ጥላ ይዞ ይጓዛል ይል ነበር። ይሄ ደግሞ የኦነግ ኦዴፓን ከንቱ አካሄድ ገላጭ ነው። የዝናብ ጠብታ በሌለበት የሌሊት ጨለማ ጥላ ይዞ መጓዙ ቢያንስ የእብደት ጌጥ መሆኑን አመላካች ነውና። ለማንኛውም የፍኖተ ዲሞክራሲ አድማጮች ከዳባት የኦነግ ኦዴፓ ቡድን ወያኔን ማይጸምሪና ጠለምት ላይ አስቀምጦ መቀሌን ሊይዝ ነው ብሎ መወሻከቱን ሰምተው የታዘቡትን ለኛ ሹክ በማለታቸው ሳላመሰግናቸው አላልፍም። ይህ ደግሞ በአገራችን ሰውኛ የቀኔ አባባል ኦነግ ኦዴፓን ምን ገልቦ ክንብንብ እንደሚሉት ተሞናቃሪና ወልጋዳ መሆኑን ለመግለጽ ነው። ይህ ደግሞ በአገራችን የቀኔ አባባል ኦነግ ኦዴፓን ምን ገልቦ ክንብንብ እንደሚሉት ተሞናቃሪና ወልጋዳ መሆኑን ለመግለጽ ነው። በሌላ በኩል አድማሳችንን አሁንም ሰፋ አድርገን ነገር ዓለሙን ሁሉ ስንቃኘው በለሆሳስ የማናልፈው ድጋፉን ላገዛዙ ችሮ እያናፋ ያለው መንጋ መቼም ባስተሳሰቡ ከህያው አልተሻለምና ቅኔውን ተጠቅመን ቶሽ ማለቱ አይከፋም እላለሁ። ምዕራፍ አንድ ላይ በነበረው ትግል ወያኔን ከስልጣኑ የማስወገድ ሂደቱ በህዝባችን ጽኑ ተጋድሎ ቢተጠናቀቅም በባዕዳን ጣልቃ ገብነት ምክንያት ድሉ እና ንግስናው ከባለድሉ የኢትዮጵያ ህዝብ ተነጥቆ ለተረኛው የኦነግ ኦዴፓ ቡድን መሰጠቱ ግልጽ ነበር። እጋራዊቱና ወያኔ የዘረጋው መዋቅሩ ምንም ሳይነካ እንዳለ እንዲተገበር መደረጉ ደግሞ የሁለቱም ጸረ ኢትዮጵያ ቡድኖች አቋም አንድ መሆኑን ገላጭ ነው። ሁለተኛው ምዕራፍ ሲጀመር ምንም እንኳ ኦነግ ኦዴፓ ኢትዮጵያን በማፈራረስ በኩል ከወያኔ ጋር ጸብ አይኖረውም፣ ኢኮኖሚውን በባለተረኝነት በግሉ ሊጠቀምበት ስለፈለገ ብቻ ጦርነቱ እንዲጀመር ተወሰነ። በአንድ ድንጋይ ሁለት ወፍ እንዲሉ ሆነና ነገሩ የስልጣኑና የኢኮኖሚ ሀብቱ ተቀናቃኝ የሆነውን ወያኔን ለማስወገድ ሲነሳ እግረ መንገዱን አማራውን ከፊት ለፊት አስቀድሞ ጭዳ ማድረጉ ላይ ታምኖበት በአማራው ምድር ላይ የጦርነቱ ውርቅ ተጀመረ። በዚህም እቅዱ ተሳካለትና ሰለባው የአማራው ህዝብና የአማራው ልዩ ኃይል ሆነ። አሁን እንደምንሰማው ከሆነ ደግሞ በአማራው የጀግንነት ተጋድሎ ድል ልቡ የደነደነው የኦነግ ኦዴፓ ገዢ ቡድን ወያኔ ኢትዮጵያን ህዝብ ንብረት ዘርፎ የገነባቸውን ግዙፍ ኩባንያዎች ነጥቆ በማገድ የመበልጸግ ህልሙን እውን ለማድረግ እያኮበኮበ ነው ይባላል። ከዚያም ተወረሱ በሚል ሰበብ ንብረትነቱ ለባለቤቱ ለኢትዮጵያ ህዝብ ከማስተላለፍ ይግልቅ ከነወዲ ግደይ ወደ ወዲ አራርሳ ለማዘዋወር ሽር ጉዱ ተጧጥፏል። ከሚሊዮን ወደ ቢሊየነርነት ለመሸጋገር ከባህር አሳ ተፈጠርን የሚሉት ናባዱላዎችና ጋቢሳዎች ደግሞ ተራ ቀደም ሰልፋቸውን ካሁኑ ተያይዘውታል። በተለይም ሙሰኛው ባጫ ደበሌ ከአስር ልቅና ወደ ጀነራልነት ማዕረግ ባንድ ጊዜ ለመስፈንጠር ሎተሪ ቢገጥመው በሀብት ዝርፊያ ከመጭቱ ግን ከሚሊዮኖች በላይ አልዘለለም ነበር። በአሁኑ ሰዓት አስር አለቃው ጀነራል ከነጁላዎች ጋር በየቢሊየን ህልማቸውን እውን ለማድረግ ሰልፍ ከያዙት መካከል ቀድሚያ ስፍራቸውን ይዘው በመሪነት ይገኛሉ። እዚህ ላይ ባብያ አማካኝነት ከኢኮኖሚ ጉዳት አገግሞ የሎተሪ እጣ አሸናፊ ሆኖ ብቅ ያለውን የተራበጅብ የሻቢያውን ኢሳይያስ አፈወርቂን ከቶም ላንዳፍታ እንኳ መዘንጋት የለብንም። እንዲያውም እድሜ ለኮሎኔል አሻግሬ እንበልና የጃዙር የኢትዮጵያ ገዢ እሱ አይደል? በቡሃ ላይ ቆረቆር ማለት እንግዲህ ይሄ ነው። አገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ሳለ የገደለሽ በላ የተባለው መጥፎይት ባህል ደግሞ እስካሁን ድረስ ይሆንና በኢትዮጵያውያን ላይ ተደላድሎ የግፊቱን እንደሰራለ ደሙን አፍሶና ህይወቱን ገብሮ ያገሩን ሀብት እንደማንኛውም ኢትዮጵያዊ እኩል የመካፈል መብት ሲገባው የተገላቢጦሹ እውን ሆነና በሩቁ የበይተመልካች ሆኖ እንዲቀር የተፈረደበት ይመስላል። መቼም ቀን ያነሳው ቀል እንደሆነ ላለመቅረት ከልብ ካሰብ ከያባጎን ተሰልፈንና ተራራይተን ጠላትን ለማስወገድ ከመታገሎች ሌላ አማራጭ አይኖረንም። ይህን ለማድረግ ደግሞ አንድ ሆነን ከተነሳን ወኔው ትጥቁና ሀያሉ ኢትዮጵያ ህዝብ ከጎናችን ነውና ጦርነቱ በድል አድራጊነት እንደምንወጣ እንኳን እኛ ጠላቶቻችንም ያውቁታል። ለዚህ ምሳሌ መጥቀስ ካስፈለገም ሩቅ ሳንሄድ አሁን በጎንደርና በወሎ ብቻ ተደርጎ ከነበረው እልህ አስጨራሽ የተጋድሎ ጦርነቶች ሌላ መስካሪ አያሻንም። ለማንኛውም ተደራጅተን ከጠላቶቻችን ጋር ጦርነት ከመጀመራችን በፊት በቅድሚያ ከርሰበላይ ባንዳ ምሁር ተብዬ ጭቃሾችን ዳግመኛ ተቀላቅለው እንዳያጠቁን በመንጠቆ እየነቀልናው ተተን በመጣል ከኛ ማራቅ እንዳለብን በፍጹም እንዳንረሳ። በተለይም በስልጣን ላይ ያሉት የአማራ ብልጽግና ተብዬ አጋሰሶችንማ የማርያም ጠላት አድርገን እንደ አህያዋ በዱላ እየነረት ድራሻቸውን ማጥፋት ተቀዳሚ ተግባራችን መሆን አለበት። የመንጋው እንኳ ሁሌም ሰርግ ባለበት ዘፋኝ ነውና ብዙም ማያሳስብም። እንግዲህ የነብርን ጭራ ይዙም ከያዙም አይለቁም አይደልይት ባህሉ? አዎ አይዞነ እንበርታ ጎበዝ። የኢትዮጵያ ህዝብ ትግል ያለ ጥርጥር ያቸንፋል ሲሉ በላይ ተሰማ ከአባይ ማዶ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ ራዲዮ ደደብዳቤዎች አምድ ውድ አዘጋጆችና አድማጮች እንደምን ከርማችኋል? እስቲ ዛሬም እንደወትሮ ትንሽ ተንፈስ ልበል ብዬ የዋጡን አወርድ ብላ የብብቷን ጣለች አይነቱ ወያኔ አልጠግባይ ሲተፋ ያዝራል የሚመስለው ተኩላው ወያኔ እስከዛሬ ያደረጋቸውን ወንጀሎች ክብደት ማይለካቸው ክምር ውሸቶች እነሆ ዛሬ አንዲት የእውነት ቃል ማይገኝበት ገለባ ሆኖ መልሶ ራሳቸውን አዋርዷቸዋል። ወርደቱን እንደ ክብር ቆጥሮ ብዙሃን ማሰቃየት መግረፍ መግደል እንደ ጀግንነት የሚቆጥሩ ክፉ ሰይጣኖች በአግራችን በኢትዮጵያ ውስጥ ለመጀመሪያ ጊዜ በእግሩ ቆሞ የሚሄድ ሰይጣን ቤተ መንግስት የገባበት ዘመን ቢኖር ይህ ዘመን ነው ማለት ይቻላል። ውድ አድማጮች ሆይ የነሱ ጉድ ለመሆኑ ተወርቶ ያልቃልን? እነሱ ከምኒልክ ቤተ መንግስት እንደ ቤት መቀየር ውስጥ ይፍሰዱት እንጂ እነሱ አልወረዱም። ያው ቁጥር 1 እና ቁጥር 2 መንግስት ሆኖ ለስልጣን እየተናነቁ ናቸው። አሸናፊ ግን የኢትዮጵያ ህዝብ ነው። እነዚህ ውሾች ራሱ ያፈረባቸው ሽታሞች ከአራት ኪሎ ወጥቶ ያሁኑ ማረፊያቸውን ያስቆፈሩት ከስራ ገበታቸው እያነቁ ከወሰዷቸው በአማራ ተወላጆች እስረኞችና በዘመቻ መልክ ከተያዙት የሃፓ አባሎች ጉልበትና በቻና ግንበኝነት በተገነባ ዋሻ ውስጥ ሄዶ የተወሸቁት። የሚያሳዝነው ግን ከግንባታ በኋላ ቻይናዎቹን ከገንዘብ ጋር ወደ አገራቸው ሲሸኙ የቀሩት የአማራ ተወላጆች መሆኑ የሃፓ አባሎች እዛው የምሽጉ ምርቃት ይሆኑ ዘንድ ገለዋቸው ከአፈር ቀላቅሏቸዋል። ውድ አድማጮች ሆይ የጦርነት የድራማ ጨዋታው ነው ካልቀረበስ ተከር በሰፈሩቁና መስፈሩ አይቀሬ ነውና ወያኔም እዛው ድጋርስ እንደምትቀበር አልተራደርም። ድል የኢትዮጵያ ህዝብ ነው እስኪ ቸሪክ ተመን ሲሉ ደብዳቤያቸውን ያደረሱልን ጉልማ ከቶሮንቶ ናቸው።
ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? አሁንም በሰሞነኛ ግርግርና ጨዋታ አቅጣጫችንን ሳንሰጥ አገር ማዳን በሚለው መሪ ቃል ብሔራዊ ትግላችንን ማጣጣፍ ይኖርብናል ብያምናለሁ። ጦርነቱ ተጧጥፏል። የመከላከያ ኃይሉ መቃሌን ለመያዝ በመገስገስ ላይ ነው። የወያኔ ወታደር ድባቅ እየተመታ ነው። ለዚህም ጠቅላይ ሚኒስትሩ የወያኔ ባለስልጣኖች ጀነራሎችና ሌላ ማረግ ያላቸው መኮንኖችንና ሌሎችንም ጭምር በሶስት ቀን ውስጥ እጃቸውን እንዲሰጡ ቀነ ቀጠሮ ሰጥተዋልና ለማየት ያብቃን እያለ በየማስ ሚዲያና በየፓልቶክ የውይይት ክፍል ውስጥ የሚለፈልፍ ተስፈኛ እንደ አሸን በስቷል። ታዲያ ትግል በቀነ ቀጠሮ ድል በሚኞትና ነጻነት በሰው ተከሻ ይገኛል ከሚል ተስፈኛ መንጋጋር መላተሙ እስከመቼ ብሎ ማለፉ ሳይበጃ ይቀርም ባይ ነኝ። በባድመው ጦርነት ጊዜ ከባድመው መልስ ወደ መለስ በሚል መሪ ቃል ነጻነት እናገኛለን ብሎ ስንቱ ተሞኝቶ ቀረ። ከዚያም ተያይዞ ወያኔ ኢህአዴግ ይወድቃል የሚለውን ተጻራሪ እምነት መናገር ነውር እንደነበር ስንቶቻችን እናስታውሳለን። መቼም ወዘራሹ መንጋ ይሁን ሲልህ ይሁን ካላልክ የሚያይህ እንደ ጠላት ነውና ችሎ መቀበል ነው። ቀጥሎም በ1997 ዓመተ ምህረት በስንትና ስንት ጥረት የተቋቋመውን ህብረት ከሁለት ከፍለው የነበረውን ጥንካሬና በወያኔ ላይ ሊያካርፍ የነበረውን የተባበረ ክንድ ከፍለውና ሰብረው ለወያኔ ሲሳይ ያደረጉት ያን የመሰለ የህዝብ የትግል ስሜትን ማበላሽተው ስንትና ስንት ወጣቶችን አስገድለውና አሳስረው ራሳቸው መስር ቤት ገቡ። ይባስ ብለው የኛ ነው ጥፋቱ ብለው ተዋርደውና ፈርቀመው በመህረት ነጻ ተባሉ። በዚያን ጊዜ ቀንጀት ሊያሸንፍ አይችልም ወያኔ እንደዚህ አይነት መንገድ ሊወገድ አይችልም ያሉ ሁሉ አይናቸውን ላፈር ይባሉ እንደነበር የቅርብ ጊዜ ትዝታችን ነው። ምክንያቱም መንጋው ጭንቅላቱን ለሰው አበድሮ በስሜቱ የሚነዳ የሜዳ አህያ ነው የሚመስለው። በተለይም ወያኔ ኢህአዴግ አለቀለት ድል በቀንጀት እጅ ተወናለች በሚል ተስፋ ሰክሮ የነበረው ወያኔ ኢህአዴግ እንደዚህ በቀላሉ እጁን አይሰጥም የሚል ድምጽ በመንጋው የተወገዘ ነበር። ኋላም ኢትዮጵያ የሚለው ቀረና ህዝብ የሚባለው ተረሳና አብይ ወይም ሞት በሚል መፈክር እንደገና ማበድ ጀመረ። አሁን ደግሞ የመጨረሻው አውደ ውጊያ ከወያኔ ጋር ተጀምሮ ጦርነቱን በሶስት ቀን ውስጥ እንጨርሰዋለን የሚል አዋጅ በአብይ ሲጀመር ከጦርነቱ ድምጽ ውጭ ሌላ መስማት መወያየትና ማሰብ አንፈልግም ብሎ ጆሮውን ዘግቶ እያበደ ይገኛል። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። አንገትም የተሰራው አዙሮ ለማየት ነውና አገራችንን ለማዳንና ህዝባችንን ለመታደግ ህሊና ይኑረን እንላለን። ዛሬ አገራችን ኢትዮጵያ የኔ ነው የምትለው መንግስት የላትም። ራሱን መንግስት ነኝ ብሎ በሚጠራው ሹም ስር የተደራጀው መከላከያ ኃይል፣ ፌደራል ፖሊስ፣ የክልል ፖሊስና ልዩ ኃይል በሙሉ ዘረኞች ካዘጋጁት ነፍሰ ገዳይ ቄሮ ጋር በመተባበር በአማራና በኢትዮጵያ ተዋህዶ ቤተክርስቲያን አማኞች እና ቀሳውስት ላይ የዘር ማጥፋት ጦርነት መጀመራቸውን ያጤኗል። የጋራ ጠላት በጋራ በሚል ፈሊጥ ወያኔ ኦነግና ወዴፓ ብልጽግናም ተባብረው በፈረደበት አማራና ተዋህዶ አማኞች ላይ ዘምተው ደም እያፈሰሱ ይገኛሉ። ህዝባችን በተለይም አማራውና ኦርቶዶክስ ቤተክርስቲያን አማኞች እረኛ የሌላቸው በጎች ሆነዋል። ስለዚህ ህዝቡ ራሱን አደራጅቶ ራሱን መከላከል ጊዜ ሊሰጠው የማይገባ የጊዜ አጣዳፊ ጉዳይ መሆኑ እንዳለ ሆኖ አገር ወዳድ ድርጅቶች፣ ስብስቦችና ግለሰቦች ሁሉ ያለምንም ቅድመ ሁኔታ ደርሰው ከጎኑ እንዲሰለፉ ጥሪያችንን እናቀርባለን። በአማራ ስም እየነገዱ ያሉ ዜጎችና ያቋቋማቸው ተቋማትም ሆነ ማህበራዊ መገናኛዎችና ሬዲዮ ጣቢያዎቻቸው ሁሉ ወደ ቀልባቸው ተመልሰው ተጨባጭ የሆነ አገር የማዳንና ህዝብን የመታደግ ስራ መስራት ይኖርባቸዋል እንላለን። በስልጣን ላይ ላለው አዲሱ ሹም ገንዘብ ከማሰባሰብ ጀምሮ ለአዲሱ ሹም የድጋፍ ሰልፍ እንጥራ እያሉ በህዝባችን ደም ላይ የሚቀልዱ ግለሰቦችም ወደ ቀልባቸው ተመልሰው ሰልፋቸውን ከህዝብ ጋር ያደርጉ ዘንድ ጥሪያችንን እናቀርብላቸዋለን። ዛሬ ጥቃቅን ልዩነቶቻችንን ወደ ኋላ ትተን በአንድ ላይ ከህዝባችን ጋር አብረን የምንቆምበት ወሳኝ ወቅት ላይ ደርሰናል። ለዓለም አቀፉ ህብረተሰብ ይህን የዘር ማጥፋት ዘመቻ ማጋለጥና ነፍሰ ገዳዮችን ለፍርድ ማቅረብና ብሎም በሚገባቸው ቋንቋ ማነጋገር ወቅቱ የግድ የሚልበት ደረጃ ላይ ደርሰናል እንላለን። አሁንም እዚሁ ሰቆቃና መከራ ሐላፊነቱን መውሰድ ያለበት ስርዓቱንና የስርዓቱ ቁንጮ ነው እንላለን። ላለፉት 28 ዓመታት ወያኔ በኢትዮጵያ ህዝብ ላይ የጫነው ስርዓት የገነባው ተቋም ያበጀው የጎሳ ፖለቲካና የቀረጸው የከፋፍለ ግዛ ሰነድ ሳይለወጥ ለውጥ አለ ብሎ ማመንና መቀበል እብደት ነው ብለን ማመን እንገደዳለን። ይህን እውነታ ለመቀየር ደግሞ ባለፈው ሰሞን የኢትዮጵያ ተዋህዶ ቤተክርስቲያን አባቶች ህዝቡን ለማረጋጋት ያወጡትን መግለጫ እና መግለጫው ያረጋገዘው የአንድነት መንፈስ ትርጉሙ በታሪክ ትልቅ ሚና እንደሚጫወት በእርግጠኝነት መመስከር ይቻላል። ቀጥሎም በሐረር በባሌ ሰሞኑን ደግሞ በሻሸመኔ በአዲስ አበባ በዝዋይና በተለያዩ ሀገሪቱ ክፍሎች በመቃወም ያስተላለፉትን ጥሪ መቀበሉ የሁሉም ሀገር ወዳድ ዜጋ ግዴታ መሆኑ መታወቅ አለበት። ህዝብ በጎጥና በሃይማኖት ሳይለያይ አንድ ኢትዮጵያ ብሎ መቆም እንዳለበት መስበካቸው ማስተማርና መርዳታቸው ሁሉ ትልቅ አርአያነት መሆኑን ማስተዋሉ የግድ ነው። በተጨባጭ ለወገን ደራሽ ወገን ነውና ለተፈናቀለውና ሀብት ንብረቱ ለተቃጠለበት ህዝብ መድረስ ጊዜ የማይሽረውና ዘመን ተሻጋሪ የሆነ ውለታ መሆኑን ያጤናል። በተመሳሳይ መልኩ ከሙስሊሙ ከካቶሊኩ ከወንጌላዊት የኢትዮጵያ ቤተክርስቲያን አማኞችና አባቶች ሁሉ ተመሳሳይ ውለታ የኢትዮጵያ ህዝብ ይጠብቃል ማለት ነው። ታዋቂ ግለሰቦች፣ አባገዳዎች፣ የሀገር ሽማግሌዎችና የሰባዊ መብት ተከራካሪ ተቋማት በሙሉ በተደራጀና በተቀዳጀ መልኩ ዛሬ የኢትዮጵያ ተዋህዶ ቤተክርስቲያን የምታደርገውን ምሳሌ መከተልና የአብሮነት መንፈስ ከፍ ከፍ ማድረግ ጊዜው የሚጠይቀው ታሪካዊና ብሔራዊ ግዴታ ነውና ሊፈጽሙት ይገባላለሁ። የኢትዮጵያ ተዋህዶ ቤተክርስቲያን የሙስሊሙ ማዕከልና መስተል የእምነት አባቶችና በኢትዮጵያ አንድነት ዙሪያ የተደራጁ የፖለቲካ ድርጅቶችና የሙያና የሲቪል ማህበራት ሁሉ እጅ ለእጅ ተያይዘው የገሳውን ፖለቲካ ድል ነስተው ኢትዮጵያንና ኢትዮጵያዊነትን ለአዲሱ ትውልድ ለማስረከብ ጊዜው ነገ ሳይሆን ዛሬ ነው ዋናው መልእክቴ ነው። መንጋውን ለመንጋው ትተን ወደ ወዶ ገቦቹንና ግልገል አምባገነኖችን ለማስወገድና አገራችንን ለማዳን በሚደረገው ፍልሚያ ውስጥ ጀግና በየበሩ ዘብ እንዲቆምና እንዲፋለም ይጠበቃል። በመጨረሻም አጉል ማሟረቱና በቀቢጸ ተስፋ መኖሩን ለመንጋው ትተን በመንጫቸው የሚያስቡትን ወያኔዎች፣ ቄሮች፣ ጽንፈኞችንና ግልገል አምባገነኖችን ለማስወገድ አገራችንን ለማዳን መንቀሳቀስ ያለብን በስልትና በተግባር መሆን አለበት ላለው እናም ጉልቻ ቢቀየር ወጣ ያጣፍጥም እንዲሉ የግለሰቦች መቀየር የባለስልጣኖች ቦታ መለዋወጥና የርስ በርስ ሹምሹር መደራረግ ለህዝብ ሊያመጣው የሚችል ፋይዳ በጭራሽ የለም ነው ቁም ነገሩ። የህዝብን ሁለገብ ጥያቄ መመለስ ቀርቶ በሙስና ነፍስ በማጥፋትና ተመሳሳይ ወንጀል በመፈጸማቸው መጠየቅ ያለባቸው ባለስልጣናት እንኳን እንዳሉ ባሉበት እንዲባልቁና በስልጣን እንዲቀጥሉ ነው የተደረገው። ማለትም ያረጀው ያፈጀው ስርዓት በአዲስና ህዝባዊ ስርዓት ሳይተካና በተጨባጭ በአገሪቱ ውስጥ ያሉ መንግስታዊና ህዝባዊ ተቋማት እንደ አዲስ ሳይዋቀሩ ለህዝብ አገልግሎት መዋላቸው ሳይረጋገጥ ለውጥ አለ ማለት አይቻልም። በተቃራኒው ላለፉት 28 ዓመታት የነበረው የወያኔ ኢህአዴግ ስርዓት እንዳለ ነው የቀጠለው። ለምሳሌ አንደኛ ወያኔ ኢህአዴግ ስሙን ቀይሮ ብልጽግና ፓርቲ ከመባሉ ባሻገር የይዘት ለውጥ ያላደረገ መሆኑ፣ ሁለተኛ የወያኔ መከላከያ ሰራዊት የሰለላው መረብና የፍትህ ተቋሙ በሙሉ ዛሬም እያገለገለ ያለው ተመሳሳይ ስርዓትና ባለስልጣኖችን መሆኑ፣ ሶስተኛ የወያኔ ኢህአዴግ ህግና የክልል ፌዴሬሽን እንደ ስርዓት መቀጠላቸውና በወያኔ ኢህአዴግ የተመረጠው ጠቅላይ ሚኒስትርና በስሩ የተቋቋሙት የስራ አስፈጻሚ የመንግስት አካልና ሸንጎ እንደ ስርዓቱ ቁንጮ መቀጠላቸው ነው። ስለዚህ ከላይ የተዘረዘሩት ተቋማት እስከቀጠሉና በተጠያቂነት እስካልተጠየቁና ብሎም የሚወገዱበት ሁኔታ እስካልመጣ ድረስ ኢትዮጵያ ውስጥ ለውጥ አለ ብሎ ማመኑ ሞኝነት ነው። ነውና ኢትዮጵያ ውስጥ ለውጥ መጣ ለማለት ከላይ የተዘረዘሩት የጎሳ ላዕላይና ታዕታይ ተቋማት በሙሉ ብሔራዊና አገራዊ በሆኑ መዋቅራት ተቋማት መተካት አለባቸው ማለት ነው። ያኔና ያኔ ብቻ ነው የጎሳ ፖለቲካ ደብዛው ጠፍቶ በመተኩ ባዲስና ብሔራዊ መንግስት ተተካ ማለት የሚቻለው ነው ዋናው መልእክቴ። በህዝባችን ላይ ተቃጣው ጦርነት ይከሽፋል፣ ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል ሲሉ ማይሳው ከምዕራብ አሜሪካ ደብዳቤያቸውን አጠቃለዋል። የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Africa, Madina. Anche te caramba. Hagari. Addis Ababa.